Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት መካከል
አይነስውራማ የሚያተኩሩ አካል ጉዳተኝነት የሚያተኩሩ መረጃዎች ከሆኑ ቅድሚያ ይሰጡታል። በዚህ በፍትል የሚጋዜጠው ከዛ ባሻገር ግን ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን የሚዳስስ ነው።
ቲዮሪ ተወልደናት አይነስውራንም ሆነ መስማት የተሳናቸው ወገኖችን መረጃ የሚያቀብል ፈትል የተሰኘ የብሬል ጋዜጣ መስራች ናት። የምሽት እንግዳችንም ናት።
አምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከ108ቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫለሁ ተሹሜያለሁ ማለት ነው።
ከ30 በላይ የፈጠራ ስራዎች ባለቤት የሆነው ኢዘዲን ከሚል ኢትዮጵያን በአፍሪካ የፈጠራ ሳምንት ላይ እንዲወክል ተመርጧል። አብሮን ያመሻል። ሌሎች ርዕሰ ጉዳዮችም አሉ። ሀብታሙ ዝዩም መሰናዶውን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ትነግረናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የተባበሩት መንግስታት ድርጅት በአለም ዙሪያ ኮሮና ቫይረስን ለመከላከል በየሀገራቱ በተወሰዱት እርምጃዎች ምክንያት ለተራዘመ ጊዜ ከባህር ላይ ለመውረድ ያልቻሉ ከ300,000 በላይ የሚሆኑ የንግድ መርከብ ሰራተኞችን ለመርዳት እየሞከረ ነው። በዚህ ሁኔታ ባህር ላይ ያለ አንድ የንግድ መርከብ ካፒቴን የመንግስታቱ ድርጅት ባሰባሰበው ውይይት ላይ ተማጽኖን አሰምቷል። ካፒቴኑ የመርከብ ድርጅቶች ዋና ስራ አስፈጻሚዎችና የሀገሮች የትራንስፖርት ባለስልጣናትን ባሰባሰበው ውይይት ላይ ባሰማው ተማጽኖ ከአንድ አመት በላይ ከባህር ላይ ያልወረዱ መርከበኞች መኖራቸውንም ገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መጪው አገር አቀፍ ምርጫ በትክክል መከናወኑ ላይ ያላቸውን ጥርጣሬ መግለጻቸውን ቀጥለዋል። በፖስታ ቤት በኩል የሚላክ የመራጭ ድምጽ ይጭበረበራል ብዬ እሰጋለሁ ያሉ ሲሆን ብዙዎች ባለስልጣናት ደግሞ ያለ አግባብ የተጋነነ ስጋት ነው ብለው ይተቻሉ። ሚስተር ትራምፕ በዋይት ሃውስ ለሰሜን ካሮላይናና ፍሎሪዳ ጉዞ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ምርጫው በትክክል መከናወኑ እንዲረጋገጥልን እንፈልጋለን መሆኑን ግን እንጃ ብለዋል። ብዙ የድምጽ መስጫ ካርዶች ወንዝ ውስጥ ተገኝተዋል፣ ትራምፕ የሚሉ ካርዶችም ቆሻሻ ማጠራቀሚያዎች ውስጥ ተወርውረዋል ሲሉ ተናግረዋል። በፔንሲልቬኒያ ግዛት የዩናይትድ ስቴትስ አቃቤ ሕግ ቢሮ ባለው መሰረት ከጦር ሰራዊት አባላት የተላኩ ጥቂት የድምጽ መስጫ ካርዶች ተጥለው ከመሐከላቸው 9 በፍለጋ ተገኝተዋል። ከዚያ ውስጥ 7 ለፕሬዝዳንት ዶናልድ ትራምፕ የተሰጡ ድምጾች ነበሩ ያለው የፍትህ ሚኒስቴሩ 2 ማንን እንደመረጡ አልታወቀም ብሏል። ፕሬዝዳንት ዶናልድ ትራምፕ ካሊፎርኒያና ኮሎራዶን ጨምሮ በበርካታ ክፍለ ግዛቶች ለነዋሪዎች በሙሉ በፖስታ ቤት በኩል ድምጽ መስጫዎች እየተላኩ መሆኑ አሳስቦኛል ሲሉ በተደጋጋሚ ተናግረዋል። ኔዘርላንድ ውስጥ ትላንትና ብቻ 2544 አዲስ የኮሮና ቫይረስ ተያዦች የተመዘገቡ ሲሆን እስካሁን በአንድ ቀን ከተገኙት የቫይረሱ አዲስ ተጋላጮች አሃዝ ትልቁ መሆኑን የጤና ባለስልጣናቱ ገልጸዋል። እስራኤል ውስጥም የኮሮና ቫይረስ ስርጭቱን መባባሱን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሪቱ ከዛሬ ጀምሮ ወደ ቀደሙት ሙሉ የእንቅስቃሴ ክልከላ ትዕዛዞች እንደምትመለስ አስታውቀዋል። ለሁለት ሳምንታት በሚቆየው እገዳ ትምህርት ቤቶችና የመዝናኛ ስፍራዎች እንዲሁም አብዛኞቹ የንግድ ድርጅቶች ይዘጋሉ። ምግብ ቤቶች ለተገልጋዮች ምግብ ማድረስ እንጂ አስገብተው ማስተናገድ አይችሉም። ነዋሪዎች ለስራ ወይም መድኃኒት ለመግዛት ካልሆነ በስተቀር ከመኖሪያቸው ርቀው መውጣትም ተከልክለዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራም ጋር ምሽቱን ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። ወደ ቀዳሚው ዘገባ እናምራ። ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ከአካል ጉዳት ጋር ይኖራሉ። ለአብነት በዓለም የጤና ድርጅት አሃዝ መሰረት ኢትዮጵያ ወደ 2 ሚሊዮን የሚጠጉ አይነ ስውራንና 4.1 ሚሊዮን የሚሆኑ ደግሞ ዝቅተኛ የእይታ አቅም ያላቸው ሰዎች ይኖሩባታል። እነዚህ ህብረተሰብ ክፍሎች ከሚያጋጥሟቸው ችግሮች አንደኛው ለነሱ በሚያመች መልኩ መረጃዎችን ማግኘት ነው። ያን የተመለከተችው አንድ ወጣት በአቅሟ መፍትሄ አዲስ ነገር ይዛ ብቅ ብላለች። ፈትል የተሰኘ በብሬል ወይንም በዳሰሳ ንባብ ጥበብ የታተመ ጋዜጣ መስርታለች። ስሟ ፊዮሪ ተወልደ ነው። ከጥቂት ደቂቃዎች በፊት ደውዬላት ነበር። ጋዜጣውን የጀመረችበትን ምክንያት እንደሚከተለው አስረድታናለች።
ያው ሀሳብን የሚሰጠ ፈቃድ ነው እና እግዚአብሔር ነው ሀሳብን የሰጠኝ። ግን ያው ለሁሉም ነገር ምክንያት ያስፈልጋል እና ሁሉ ጊዜ ስንቀሳቀስ የተለያዩ ፖድካስቱን ላይ ግን ፕሪንት እንዲያውም ላይ ማዕከል አድርገን የምንሰራው ጉዳት አልባውን የሆነው ማህበረሰብ ነው። በዚህም ደግሞ አይነ ስውራን መረጃ ቢፈልጉ እንደ ማንኛችን የፈለጉትን ሚዲያ ማጣው የመጠቀም መብት ቢኖራቸው ወይም መረጃ የማግኘት መብት ቢኖራቸው፣ ነገር ግን ይህ አይነት አማራጭ የላቸውም። ምናልባት ደግሞ አይነ ስውራን ሬዲዮና ቴሌቪዥንን ያጋልጣሉ ብለን ልናስብ እንችላለን። ነገር ግን አይነ ስውራን ላይ መስማት ምክንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው፣ መረጃ አያገኙም ማለት ነው። ከዚህ በተጨማሪ ሚዲያ ላይ ያለን ከቤች ፖለቲከኞቻችን በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነትና ፍትሐዊ ተጠቃሚነት ማለት አለን። ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ የህብረተሰብ ክፍሎች የስራ ማስታወቂያ ቢፈልጉ ምንም አይነት አማራጭ የላቸውም ማለት ነው እና ይህ ችግር ስላለ የማህበረሰቡ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው ስራውን የጀመርኩት።
ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት?
አይነ ስውራን ብቻ መስማት ማለት አሁን ዘመናዊ ማግለል ማድረግ ማለት ነው። አይነ ስውራን ላይ የሚያተኩሩ አካል ጉዳተኝነት ላይ የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል በዚህ በፈትል የብሬል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰስ ዜና አለው፣ ፍትል ነቃሽ የሚል አምድ አለው። የፈትል ነቃሽ የሚለው አይነ ስውራን ላይ የሚደርሱ የፍትል መጓደሎች፣ የመልካም አስተዳደር ችግሮች፣ በምርመራ ነክ ዘገባዎች የሚጠሰሱበት አምድ ነው። ኤዲቶሪያል አለው፣ ርዕሰ አንቀጽ አለው፣ በማንኛውም ሚዲያ ማለት ነው። ተምሳሌት የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ፣ ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ፣ ስፖርት እንዲህ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚል ገጽ አለው። አይነ ስውራን ህጻናት ወይም መስማትና የአይነ ስውርነት ተደራራቢ የአካል ጉዳት ያለባቸው ህጻናትን እንደ ማንኛውም ህጻናት የመታነጽ መብት አላቸው። እኛም እነሱን የማነጽና ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው የልጆች አምድ አለ። ከነዚህ አምዶችና የዜና ገጾች ባሻገር ደግሞ የስራና የጨረታ ማስታወቂያ ገጾች ማለት ነው።
የብሬል ጋዜጣን ለማዘጋጀት ቀላል የማይባል ልፋት የሚጠይቅ ይመስለኛል። እስቲ ዋነኛ ፈታኝ ነገሮችን እስቲ ንገሪኝ።
መልካም። እንግዲህ ሀሳቡን አስባ ለራሱ ብቻ መክቶ አይደለም ጋዜጠኝነት ላይ ነው ለሌሎች ካካፍላቸው ሀሳቡን ላይ ተይያሉኛሉ አያዋጣም ያዋጣሻል ይህ ከትርፍ ጋር የማዝያዝ ከአመለካከት ስጀምር ለማለት ነው እንደ አይነት አሉ። በሌላ በኩል ደግሞ የደገፉኝ የሚያጋሩት አሉ። ከዚህ ባሻገር ግን ዋነኛው ችግር ወረቀቱ በውጭ ምሳሌ ታይፕ የሚገባው እና በጣም ውድ ነው። እኔ ምናልባት ሰምተ ይሆናል አንተ ይሆናል ሌሎች ሚዲያዎች ላይ እየሰጠሁት ምንታዚ በራሴ ገንዘብ ነው ማሳክሉ በነጻም ነው ማሰራጭላቸው ለነሱ ነው። እኔ የአንድን ጋዜጣ በመቶዎች ውስጥ ነው የማሳክሉ እና በጣም ውድ ነው። እዚህ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለ ተደራሽነቱ ስታወራ አንድ ማነቆ ሊሆን ይችላል የደፊት ማለት ነው። እና ማህበራዊ ኃላፊነትን መወጣት አለብን ያስችልም በየስራ መስካቱን በተማርንበት ነው ሀገራችንን ማገልገል አለብን። ከተባሰበት ለጋዜጠኝነት ስካነተው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎጂ ድምፅ መሆን መቻል አይምሮ መቻል የምንጠይቅ ነዋ ስለሆነ ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው። አቅሙ ይፈታተናል።
ምን ያክል ጋዜጣ ነው እያሰራጫችሁ ያላችሁት? የት አካባቢ ነው የሚሰራጨው? የስርጭት አድማሱንስ ከፍ ለማድረግ ምን አይነት ነገሮች መደረግ አለባቸው ብለሽ ታስቢያለሽ?
ጋዜጣ አሁን ከትናንት ወደ ሁለተኛ አትሞቷል። እስካሁን ሁለት ብቻ ነው የወጣው። 15 ቀን ነው ከተጀመረ። አሁን የመጀመሪያ የብሔራዊ አይነ ስውራን ማህበር ጋር በተሳት ይገኛል። ምክንያቱም በቀን የኢትዮጵያ ብሔራዊ አይነ ስውራን ማህበር ጋር ከ700 በላይ የሆኑ አይነ ስውራን ይመጣሉ። መገናኛ ስፍራቸው እንደ ወጣት ማዕከላቸው ጥምር ስለሆነ ማለት ነው። እዛ ይገኛል። የአይነ ስውራን እና መስማት የተሳናቸው ደግሞ ብሔራዊ ማህበር አለ። እዛም እንዲ የተመሳሳይ ይገኛል። ጉዳዩ የሁለቱም ስለሆነ ማለት ነው። በተለይ የመስማትና የአይነ ስውራን ስለሆኑ ተደራራቢ አካል ጉዳት ያለባቸው አካላት ጋር ስለሆነ እነሱ ጋር ይገኛል። ከዛ በተጨማሪ የተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተበትኗል። እንዲሁም 4 ኪሎ ምናልባት ተቃዋሚ ጋዜጣ የሚነበሩባቸው ቦታዎች ጉዳት አልባ የሆነ የህብረተሰብ ክፍል ጋዜጣ ማስታወቂያዎች የሚያነቡባቸው ቦታዎች ላይ በነጻ አስቀምጬላቸዋለሁ። በአሁኑ ሰዓት የሚሸጥ አይደለም። አይነት ስውራን እንዲገዙ ታሳቢ ተደርጎ የታተመ አይደለም ጋዜጣው። በቀጣይ ግን አሁን ትምህርት ስለሚጀመር ወደ ከፍተኛ የመንግስት የትምህርት ተቋማት በተለያዩ የሀገሪቱ ክፍል በሚገኙ የብሔራዊ አይነት ስውራን ማህበራት አሉ። ወደሱ እና የተለያዩ አካባቢዎች የስርጭት አድማሱን ለማስፋት ጥረት ይደረጋል። ይህን ለማድረግ ደግሞ የሳይንስና የሳይንስና ከፍተኛ ትምህርት ሚኒስቴር እናግዛቸዋለን። ትምህርት ሚኒስቴር እንዲህ አይነት ተቋማት እናግዛለን። ለዩኒቨርሲቲዎች እና ለሚመለከታቸው አካላት ደብዳቤዎችን በመጻፍ እንዲህ አይነት ድጋፎችን እንደሚያደርጉልኝ እንግዲህ በቃል ደረጃ ቃል ገብተውልኝ።
ይህንን ጋዜጣ የተመለከቱ ወገኖች ምን አይነት ምላሽ ሰጡሽ?
በተለያዩ አጋጣሚ ስልኬን እየተቀበሉ በአካል ያገኙኛሉ። እዛ ማህበሩ ጋር ማለት ነው። ከነሱ በተጨማሪ ደግሞ ስልኩን አፈላልገው ይደውሉልኛሉ። በተለይ የአይነ ስውርነት ፕላስ የመስማት ተደራራቢ አካል ጉዳት ያለባቸው የህብረተሰብ ክፍሎች በቤተሰባቸው አማካኝነት ሀሳባቸውን ገልጸውልኛል። ራሳቸውን እኔ የምናገረው ላይ ሰሙ፣ ግን እነሱ ሀሳባቸውን ግን እያደመጥኳቸዋሉ መናገር የሚችሉትም ማለት ነው ተገንደው እንዳሉና ትልቅ ተስፋ እንደሆነ ፈጥሪ እንደሆነ እሱ በጣም በጣም ደስተኛ እንደሆኑ እና ለብዙ አመታት ሲጠብቁት ሲፈልጉት የነበር ነገር እንደሆነ ከሌላ ዓለም ጋር እንደተገናኙ ያህል እንደተሰማቸው ብቻ በጣም አገረታት። በጣም ደስ የሚል አስተያየቶች ዘንድ የሆነ አስተያየቶችን ተጫኝ።
እጅግ በጣም አመሰግናለሁ። ፊዮሪ ተወልደ የፈትል የብሬል ጋዜጣ መስራች፣ እንግዲህ ትልቅ ነገር ላይ ደርሶ ትልቅ ደረጃ ላይ ደርሶ ይሄ ጋዜጣ እንድናይ እመኝልሻለሁ። መልካም ምሽት ይሁንልሽ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ሆነው ኢዘዲን ካሚል 34 የፈጠራ ስራዎችን አበርክቷል። ከዚህ በፊትም በጋቢና ቪኦኤ ላይ ቀርቦ ስለ ፈጠራ ስራዎቹ ነግሮን ነበረ። ከነዚህ ውስጥም ለማስታወስ ያክል በፀሐይ ኃይል በመጠቀም ከ60 ኪሎ ሜትር በላይ መጓዝ የሚችል ባለሶስት እግር ተሽከርካሪ፣ ከሩቅ በመሆን ንብረትን መቆጣጠሪያ፣ እንዲሁም በቅርብ ጊዜ ደግሞ የኮሮና ቫይረስ ከገባ ወዲህ ማለት ነው ከንክኪ ውጪ ፈሳሽ ሳሙና የሚረጭ መሳሪያና በእጃችን ፊታችንን እንዳንነካ የሚያስታውስ የእጅ አምባር ሰርቷል። ከሰሞኑ ደግሞ የአፍሪካ የፈጠራ ሳምንት በተባለ መድረክ ላይ የኢትዮጵያ ቴክኖሎጂ አምባሳደር ይሆን ዘንድ ተመርጧል። የደንገረመው ኢዘዲን ካሚልን አነጋግራ ተከታዩን አሰናድታለች።
የ18 ዓመት ወጣት ኢዘዲን ካሚል የእድሜ እኩዮቹ ጊዜያቸውን በመዝናናት ሲያሳልፉ፣ እሱ ግን በፈጠራና በስራ ማሳለፍ መርጧል። ይህ ወጣት በዚህ አጭር የእድሜ ዘመኑ በዙሪያው ከመያያቸው ችግሮች በመነሳት 34 ለተለያዩ ጉዳዮች መፍትሄ የቴክኖሎጂ የፈጠራ ስራዎችን አበርክቷል። ኢዘዲን ከሰራቸው ስራዎች ውስጥ ሁለቱን እንዲህ ይጠቅሳል።
ከዚህ በፊት ከሰራቸው የፍጥራ ስራዎች ውስጥ ከ34 የፍጥራ ስራዎች የተወሰኑት ለመጥቀስ ያህል ተሽከርካሪ ሰርቻለሁ። በሶላርና በኤሌክትሪክ ቻርጅ ብቻ አድርጎ የሚሄድ በአንድ ጊዜ ቻርጅ እስከ 46 ኪሎ ሜትር መጓዝ የሚችል ሲሆን ፋይናል ስፒዱ እስከ 60 ኪሎ ሜትር ፐር አወር መሄድ የቻለ ባለ 3 እግር ተሽከርካሪ መስራች ያለው ማለት ነው። እንዲሁም ደግሞ በሴፍቲ ዘርፍ የሌባ መቆጣጠሪያ መሳች ያለው ከ30 ሜትር ርቀት ውስጥ ያለን ነገር ሴንስ ማድረግ ይችላል። እንደዛ አይነት የሌባ መቆጣጠሪያ ነው የሰራሁት። ያ የሌባ መቆጣጠሪያ ባልተፈቀደበት ቦታ ላይ ሰዎች ሲንቀሳቀሱ ሴንስ አድርጎ እዛ ጋር ላስቀመጠው ሰው ቁጥር በመደወል ያሳውቃል ማለት ነው። ስለዚህ አምስቱም ጋር እስከሚደግ የሚጠቀመው 50 ሰከንድ ነው። እንደዛ አይነት የእሳት አደጋ መቆጣጠሪያ መስራች ያለው ማለት ነው።
ኢዘዲን ካሚል የኮሮና ቫይረስ ከገባ በኋላ ትምህርት ሙሉ ለሙሉ የቆመበት አጋጣሚ ለፈጠራ ስራው አመቺ እንደሆነም ይናገራል። በዚህ ወቅትም የተለያዩ አዳዲስ ፈጠራዎችን አበርክቷል።
ከኮቪድ ጋር የተያያዙ የራት የፈጠራ ስራዎች አሉ። ከነዚህም ውስጥ በትምህርት ሚኒስቴር እና በስቴም ፓወር ድጋፍ ተደርጎልኝ የሰራሁት ኮቪድ ብራስሌት ነው። ይህ ኮቪድ ብራስሌት ጥቅሙ ምንድን ነው? የራሱ የሆነ ሴንሰር አለው። አክሰለሮሜትር፣ ጃይሮስኮፕ በመጠቀም ነው መስራት የቻልኩት። ስለዚህ ፊታችን ለመንካት በምንሞክርበት ሰዓት ሳውንድ አለው። ከፈለግን ደግሞ በንዝረትም እንዲያስታውቀን ማድረግ የምንችለው ቴክኖሎጂ ነው ማለት ነው። ያው በአጠቃላይ ትልቁ ጥቅሙ እጃችን ላይ ቫይረስ ሊኖር ይችላል። አንዳንዴ ማስክ ባዋለቅንበት ሰዓት ፊታችን አካባቢ ለመንካት ስንሞክር ቫይረሱ ሊተላለፍ ስለሚችል በፍጹም ፊታችን እንዳንነካ የሚያስታውሰን ቴክኖሎጂ ነው ማለት ነው።
ኢዘዲን ባለፈው አንድ ወር ጊዜ ውስጥ ከነዚህ ምርቶች ውስጥ አንዱን ለገበያ በማቅረብ ሌሎች ወገኖችም የስራ እድል እንዲያገኙ ማድረግ እንደቻለም ይናገራል።
በቅርቡ አይከን አፍሪካ የሚባል ስታርታፕ ካምፓኒ ፋውንድ አድርጌያለሁ። ስለዚህ አይከን አፍሪካን ለማቋቋም የፋይናንስ ድጋፍ ላደረጉልኝ ሳውዝ አፍሪካን ሙስሊም ኮሚኒቲዎች በዚሁ አጋጣሚ ማመስገን እፈልጋለሁ ማለት ነው። ስለዚህ አይከን አፍሪካ ከተመሰረተ ወደ አንድ ወር አልፎታል። ከመሰረተ በኋላ ወደ 347 የሚጠጉ ከንክኪ ነጻ የሆኑ የእጅ መታጠቢያዎች ለተለያዩ ድርጅቶች፣ ግብረሰናይ ድርጅቶች፣ ሆቴሎች፣ ሆስፒታሎች እና ባንኮች ከኛ መግዛት ችለዋል፣ መጠቀም ችለዋል ማለት ነው። ስለዚህ እስካሁን ድረስ ኮመርሻላይዝ ያደረኩት ከንክኪ ነጻ የሆነው የእጅ መታጠቢያ ነው ማለት ነው። በዚሁ በአይከን አፍሪካ በቅርብ በመሰረትኩት ድርጅት ማለት ነው። ስለዚህ አይከን አፍሪካ አንድ ነገር ላይ ብቻ ስፔሻላይዝ አድርጎ መስራት ብቻ ሳይሆን ሌሎችም ከዚህ በፊትም የሰራኋቸው የፈጠራ ስራዎች ቀስ በቀስ ስፔሻላይዝ ያደረኩኝ ቀስ በቀስ ሌሎችም ላይ መስራት ላይ ነው ከሳደርጎ ሊሰራ የተቋቋመው። ኔክስት ደግሞ አዲስም ቴክኖሎጂ እያሰብን ነው። አውቶማቲክ ሳኒታይዘር ዲስፔንሰር ለማምረት እያሰብን ነው። በቅርቡ እሱም እንጀምራለን ማለት ነው። ከዛ በኋላ ሌሎችም ቴክኖሎጂዎች መጨመር ላይ ይቀጥላል ማለት ነው።
ኢዘዲን ካሚል ወጣት አፍሪካውያን ስራ ፈጣሪን ለማበረታታት በሚሰራው በአፍሪካን ኢኖቬሽን ዊክ አማካኝነትም ኢትዮጵያን ወክሎ አምባሳደር እንዲሆን ተመርጧል። ኢዘዲን በዚህ በአምባሳደርነት ወቅቱ ምን ለመስራት እንዳሰበም እንዲህ ይገልጻል።
አፍሪካን ኢኖቬሽን ዊክ አምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከ108ቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫለሁ፣ ተሹሜያለሁ ማለት ነው። ስለዚህ እኔ የተሰጠኝ ኃላፊነት የኢትዮጵያን ብቻ ኢትዮጵያ ውስጥ ያለውን ነገር አስተባበር ብቻ ሳይሆን የኢስት አፍሪካን ሄድ ተደርጌ ነው የተመረጥኩት። ስለዚህ የኔ ድርሻ ምንድን ነው የሚሆነው ማለት ነው? የተለያዩ ኮምፒቲሽኖች ይዘጋጃሉ፣ የፈጠራ ስራ ውድድር። የፈጠራ ስራ ውድድሩም ሲዘጋጅ የሚካሄደው አፍሪካን ዩኒየን አዲስ አበባ ላይ ነው ማለት ነው። በአጠቃላይ አፍሪካን ኢኖቬሽን ዊክ በዋናነት የፈጠራ ስራ ውድድር ማዘጋጀት ነው። የፈጠራ ስራ ውድድር በማዘጋጀቱ ውስጥ አሸናፊዎች ቴክኖሎጂ ላይ ኢንቨስት ከሚያደርጉ ባለ ሀብቶች ጋር በማገናኘት የፈጠራ ስራቸው ወደ ኔክስት ስቴፕ እንዲሸጋገር ማድረግ ላይ የሚሰራ ድርጅት ነው ማለት ነው። ስለዚህ ዋናው ስራዬ እንደዛ ነገሮች ማስኬድ ማስተባበር ነው። እናነት እንደዛ አይነት ነገሮች ላይ ነው የምሳተፈው። ኢኖቬሽን ዊክ ሌላው ሀሳቡ ምንድን ነው? የፈጠራ ስራ ባለሙያዎች ማገናኘት ነው፣ ኔትወርክ መፍጠር።
ከአፍሪካ ህብረት ጋር በመተባበር የሚሰራው አፍሪካን ኢኖቬቲቭ ዊክ በፈጠራ ስራ ላይ ያሉ አፍሪካውያን ወጣቶችን እንዲሳተፉ የሚያደርግ ተቋም ሲሆን እድሜያቸው ከ25 ዓመት በላይ የሆኑ ወጣቶች የሚመረጡበት መርሃ ግብር ላይ ነው ኢዘዲን የተመረጠው። ኢዘዲን ከእድሜ ውጭ ያሉ መመዘኛዎችን በማሟላትም አምባሳደር ሆኖ ሊመረጥ ችሏል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኢትዮጵያ ትምህርት ቤቶችን በሶስት ምዕራፎች ለመክፈት እቅድ ይዛለች። ለመሆኑ ወላጆች በዚህ እቅድ ላይ ምን አይነት ሐሳብ አላቸው? ዛሬ በአምቦ ከተማ ውስጥ የሚኖሩ ወላጆችን ናኮር መልካ አነጋግሯል።
ናትናኤል አበረ ይባላል። የአምቦ ነዋሪ ነኝ። በትምህርት ዙሪያ ልጆች በቤታቸው ተቀምጠው ያልሆነ ሁኔታ ውስጥና የሳይኮሎጂካሊ ተጽዕኖ እያደረባቸው ስለሆነ ጥንቃቄ ተደርጎ ትምህርት መከፈቱ አግባብ ነው ብዬ አስባለሁ። እርግጥ ነው ተጽዕኖ ሊፈጥር ይችላል፣ ግን ያለውን ጊዜ ደግሞ አንድ ላይ መሻማት ተገቢ ነው ብዬ አስባለሁ። በሽታው ቢኖርም ጥንቃቄ ተደርጎ ትምህርት መካሄድ አለበት ብዬ አስባለሁ።
ሲፋን እባላለሁ። አምቦ ውስጥ ነው የምኖረው። ሶስት ልጆች ነው ያለው። ከዚህም በፊት ባለው ነገር ቤት በመቀመጣቸው ማለት ነው እነሱ ላይ ያለው የነበረው ጭንቀት ብዙ ነው። ግን ይሄ እንዳይሆን ኳስ በማጫወት በመጸለይ አብረን በመጫወት ፊደሎችን በማስጠናት ብዙ ነገር አስረሳናቸው። አሁን ደግሞ ትምህርት ቤት መች ይደርሳል ብሎ እየጓጉ ስለሆነ በሶስት ቢሆን ደስ ይለኛል። እኔ ለምን ማስክ ማድረግ አይችሉም? ህጻናት ስለሆኑ ይጎዳቸዋል። እኛን አሁን ምን አሁን እንደሚከብደን ታውቃለህ። ስለዚህ እንደዛ ቢሆን ይመረጣል።
ስሜ መልስ ሻሻው እባላለሁ። አምቦ ዩኒቨርሲቲ ሪፈራል ሆስፒታል ሐኪም ነኝ። ተማሪዎች ኤሌመንተሪ ያሉትም ፕሪፓራቶሪም እንደዚያውም ከፍተኛ ትምህርት ማዕከል ያሉት ቢመለሱ ጥሩ ነው እላለሁ። ምክንያቱም አንዳንዶቹ ተማሪዎች ለብዙ ነገር ለብዙ ችግር እየተዳረጉ ይገኛሉ። ለምሳሌ ሴቶች አላግባብ ወይ ደግሞ ያለዕድሜያቸው ጋብቻ፣ እንደዚህም ደግሞ የመደፈር ብዙ ተደጋጋሚ እያጋጠማቸው ይገኛል። አልፎም ደግሞ ወጣቶችም ለተለያዩ ሱሶች እየተጋለጡ ይገኛሉ። ምክንያቱም በኮሮና ምክንያት ቤት ስለሚውሉ መዋላቸው ሌላ ቦታ ስለሌለ ይህንን ለመቅረፍ ሲባል ወደ አላስፈላጊ ኑሮ ይገባሉ ማለት ነው። ስለዚህ መደረግ ያለበትን ነገር ወደ ትምህርት ቤት በጊዜ ቢመለሱ የተሻለ ነው የሚል
ስሜ ጎርፌ ጉርሜሳ እባላለሁ። የዚሁ ሀገር የአምቦ ነዋሪ ነኝ። ትምህርት ቤት መከፈቱ መልካም ነው። ትምህርት ቤት ባይከፈት ኖሮ ልጆች ይበላሻሉ። ልጆች አይምሯቸው ጥሩ ነገር ላይ አይደሉም። መከፈቱ መልካም ሆኖ ያው በሰላም እንዲማሩ እንፈልጋለን። ያው በተቻለ መጠን ከእግዚአብሔር ጋር ጥንቃቄ አድርገው ልጆችም ራሳቸውን እንዲጠነቀቁ እየመከርን መላክ አለብን። እንደገና ደግሞ ይሄ ማክስ አድርገው የሚማሩም ከሆነ እሱ ነገር ገዝተን እየሰጠን እንዲጠነቀቁ ሳሙና በኪሳቸው አስቀምጠን እንዲማሩልን እናደርጋለን። እንዲህ ቢሆን መልካም ነው። እቤት መዋላቸው ጥሩ አይደለም። እንግዲህ ባለፈው የተስተጓጎለው ትምህርት ያው እንዳለ ሆኖ እንግዲህ ምን እንደሚደረግ አላቅም። ግማሽ ሴሚስተር በተማሩት በዛው እንዲያልፍ የተደረገው፣ አሁን ደግሞ ጠንክረው እንዲማሩ ቤት ውስጥ እኛ እርዳታ ማድረግ አለብን። እንዲያጠኑ እናግዛቸዋለን፣ እናስጠናቸዋለን። በቃ እግዚአብሔር በረዳን መጠን በቃ ማስተማር አለብን።
ስሜ አፍስራ ዳንኤል ይባላለሁ። የ6ኛ ክፍል ተማሪ ነኝ። ትምህርት መከፈቱ ለኔ አሪፍ ነገር ነው፣ ምክንያቱም ልጆች በተለያየ አይነት ዲፕሬሽን ውስጥ እንዳይገቡ ይረዳል፣ ድብርት ውስጥ እንዳይገቡ ይረዳል። እና ለትምህርቱ ደግሞ ትምህርቱ በመከፈቱ ምክንያት አንዳንድ ሊመጡ የሚችሉ ነገሮች አሉ። ለምሳሌ ጓደኞች አንድ ላይ ቆመው በሚያወሩበት ሰዓት የትንፋሽ መለዋወጥ ሊከሰት ይችላል። እሱን በአስተማሪዎች እገዛ ተለያይተው እንዲቀመጡ ተደርጎ አንድ ወንበር ላይ ሁለት ሰው ወይ አንድ ሰው ቁጭ ብሎ እንዲማር በማድረግ ማክስ ዴይሊ በመጠቀም እንደዚሁም ሳኒታይዘር በመጠቀም የወንበር ንክኪዎች እንዳይኖሩ በማድረግ ክላሱን እንዳለ በሳኒታይዘር ክሊኒንግ እያደረጉ እንደዛ ቢቀመጡ ጥሩ ነው። እንዲሁም ደግሞ ለእኔ ትምህርት መከፈቱ በጣም አሪፍ ነገር ነው፣ መከፈት አለበት ባይኔ።
ስሜ ሙአሰኝ ይባላል። እንደኔ አሳብ በአሁን ሰዓት ትምህርት ቤት መከፈቱ በጣም አደጋ ያለው ነው። እንኳን እኛ ያደጉት አገራት ሁላ ያለቁበት ያለ ጊዜ ነው። በእኛ ሀገር ደግሞ አሁን ገና አሁን ነው እየተስፋፋ ያለው። ተማሪ ሲመለስ ደግሞ በሚመጡበት ጊዜ የአንዱ ሳይታወቅ ብዙ ጊዜ የሚቆይበት አለ። እሱ በሽታ ይዞ ይመጣል፣ ላልተያዘው ያስተላልፋል። ይሄንን መንግስት ምን ሀሳብ አድርጎ ትምህርት እንዲከፈት እንዳለ ለእኔ ራሱ ጥያቄ ነው። ተማሪዎቻችን ልጆቻችንን ወደ ትምህርት ቤት በምንልክበት ሰዓት ምን ዋስትና አለን? ልጅስ ትምህርት ቤት ሄዶ ሲመለስ ምን አይነት እንትን ይዞ ይመጣል? ሌላ ጥያቄ ነው። ስለዚህ ትምህርት ቤት መከፈቱ ለእኔ አልተዋጠልኝም። ይህንን መንግስት ዝቅ ብሎ ህብረተሰቡን አወያይቶ መወሰን የነበረበት ነው። በራሱ ጊዜ የወሰነ ውሳኔ ለእኛ ለተማሪዎቻችንን ለመላክ በጣም ያሰጋናል። በጣም
ስሜ ቢሊሳቃን ነው ይባላል። ከአምቦ ትምህርት ቤት ከፈተ በጣም ደስተኛ ነኝ። ግን ትምህርት ማከፋቱ እንዳለ ሆኖ መንግስት ለኮሮና መከላከያ የሚያስፈልጉን ግብአቶች ቢያሟላልን እላለሁ። እነሱን ስል ለምሳሌ እንደ ማክስ ሳኒታይዘር እነዚህን መጠቀም አለብን።
ስሜ ሮሽን ታደሴ ይባላል። ከአምቦ ነው። ትምህርት መከፈቱ በጣም አስፈላጊ ነው ላለው ምክንያቱም ከትምህርት መራቃችን ብዙ ያጣነው ነገር አለ። ለምሳሌ ብዙ ናውሌጆችን እናጣለን ከትምህርት ስንርቅ ማለት ነው። እኔ ትምህርት ይያለ ከታተል ነበር ትምህርት። አሁን ግን ሳልፈልግ ሰፈር ውስጥ ላለው ምክንያቱም ትምህርት የለም ትምህርት ቤት የለም። ለዚህ ትምህርት ቤት አስፈላጊ ነው። ለሞያም ሆነ ለሁሉ ነገር አሪፍ ነው ላለው። ሲከፈት ተራርቀን በደንብ በመባሽቷን እንዲ በመከላከል ተራርቀን እንዲሆን መማር አለብን ላለው። ኗሪው ብዙ አቅርቦት የለም የማስክ ምናምን ለዛ መንግስት ማቅረቡ እኔ አስፈልጊ ነው ላለው።
አብራችሁን ስላመሻችሁ በእጅጉና አመሰግናለሁ። ኤልያስ አስማሬ መሰናዶ አቀናባሪ፣ ትዝታ በላቸው ደግሞ የመርሃ ግብሩ አርታኢናት፣ ሀብታሙ ዘዩን መሰናዶውን እየመራው እስካሁን ድረስ አብሬያችሁ አምሽቻለሁ። መልካም ምሽት ይሁንላችሁ።